በድጋሚ እንኳን ደስ አለዎት። እስቲ ራስዎትን አስተዋውቁልኝ።
እንኳን አብሮ ደስ አለን። ዶክተር መቅደስ ዳባ እባላለሁ። የኢትዮጵያ ማህፀንና ጽንስ ሐኪሞች ማህበር ፕሬዚደንት እና በቅዱስ ጳውሎስ ሆስፒታል በማህፀንና ጽንስ የትምህርት ክፍል ውስጥ በማህፀንና ጽንስ ረዳት ፕሮፌሰር ሆኜ አገለግላለሁ። አመሰግናለሁ። እንግዲህ ዶክተር መቅደስ የራሴ ልጥራና መቅደስ እንግዲህ በዚሁ በአዲስ አበባ ኢትዮጵያ ውስጥ ተወልጄ በአዲስ አበባ ውስጥ ነው ያደግኩት። የተወለድኩት እንግዲህ በዚሁ አሁን በምሰራበት በቅዱስ ጳውሎስ ሆስፒታል ውስጥ ነበረ። ከዛ በኋላ የመጀመሪያ ደረጃ እና ሁለተኛ ደረጃ ትምህርቴን በአዲስ አበባ በምስካየ ኅዙናን መድኃኔዓለም ገዳም ትምህርት ቤት ውስጥ ነበረ የጨረስኩት። ከነርሰሪ ከመጀመሪያ ደረጃ ትምህርት አንስቶ ከአስራ ሁለተኛ ክፍል እዛ ከተማርኩኝ በኋላ በሐዋሳ ዩኒቨርሲቲ የመጀመሪያ ደረጃ የሕክምና ትምህርቴን ተማርኩኝ። እዛ በሐዋሳ ዩኒቨርሲቲ አገልግሎት ከሰጠው በኋላ ከዛ በመቀጠል የህብረተሰብ ጤና ማስተር ሴን እዛው ሰራው። እሱን እየሰራው ደግሞ እንደገና የማህፀንና ጽንስ ስፔሻሊቲን ደግሞ በአዲስ አበባ ዩኒቨርሲቲ በጥቁር አንበሳ ስፔሻላይዝድ ሆስፒታል ሰራሁኝ። ከዛ በኋላ እንግዲህ ያው የስፔሻሊቲ ትምህርቴን ከጨረስኩኝ በኋላ የዛሬ 6 ዓመት ማለት ነው ዶክተር አማረ ወርቁ የሚባል ባለቤት አለኝ አሁን። ስለዚህ ወደ ትዳር ህይወት ገባሁኝ። አሁን የሁለት ልጆች እናት ነኝ። አንድ ወንድ፣ አንድ ሴት ልጆች አሉ። ሴላና ክርስቲያን የሚባሉ ልጆች አሉኝ ማለት ነው።
እሺ፣ እንግዲህ የማህፀንና የጽንስ ሕክምና ብዙ ጊዜ የሚጠራ የተለመደ የሚመረጥ ዘርፍ አይደለም እና እርስዎ እንዴት ወደዚህ ሙያ ገቡ?
ሕክምና ከመግባቴ በፊት የአስትሮሎጂ ትምህርቴን ከጨረስ ድረስ ባለው ጊዜ ማስበው ያው ሳይንቲስት ሆናለሁ የሚል ነበረ። ስለዚህ የሳይንስ ትምህርት ነበር የመረጥኩት ሙያ። ከዛ በኋላ ያው ወደ ሕክምና ትምህርት ከገባውም በኋላ የመጀመሪያዎቹን የልምምድ ጊዜ የምናደርግባቸው አመታት አሉ። ክሊኒካል የርስ የምንለው ሲሄድን በምናይበት ጊዜ ያጋጠመኝ በማዋለጃ እና በማህፀንና ጽንስ ትምህርት ክፍል ውስጥ ነበረ። ይሄ ማለት ገና እንግዲህ የህክምና ትምህርት ጀምረን ወደ 3ኛ 4ኛው አመት አካባቢ ማለት ነው። እና በጣም የገረመኝ ነገር በማህፀንና ጽንስ ትምህርት ክፍል ውስጥ ያሉት የማህፀንና ጽንስ ሐኪሞች ቁጥር በጣም ዝቅተኛ ነበረ። በሚገርምሽ ሁኔታ 3 ብቻ ነበሩ የዚህ ስፔሻሊስቶች የነበሩት። እና በጣም ስለገረመኝ በመሆኑ ሀገሬ ውስጥ ስንት የማህፀንና ጽንስ ሐኪም አለ? የሁሉ እናት አለ፣ የሁሉ ወጣት አለ፣ የሁሉ ሴት አለ። እና ምንድን ነው ስንት ያለ የጠየቅኩኝ። እና ያን ጊዜ እንግዲህ አሁንም ካለንበት ከኢትዮጵያ አሁን ራሱ በዚህ ጊዜ 1000 ራሱ አይሞላም የኢትዮጵያ ውስጥ ያለ የማህፀንና ጽንስ ሐኪም ቁጥር። በጣም አዘንኩኝ። የሚመጡት ሴቶች ብዙ አገልግሎት ይፈልጋሉ። በጣም ሰዓት ወስዶ ማማከር ይፈልጋል። እንግዲህ እንደ ሌላው አይነት ሕክምና ክፍል አይደለም። በደንብ ጠጋ ብለሽ የሰውን ህመም በደንብ አዳምጠሽ ጥያቄያቸውን በደንብ ሰምተሽ ጊዜ ወስደሽ አስረድተሽ ማሳለፍ ያለብሽ ነገሮች አሉ። በተለይ ከጽንሱም ውጭም የማህፀን ሕክምናው ላይ በተለይ እናቶች ሲመጡ፣ ትልልቆች ሲመጡ በምናይበት ሰዓት በደንብ ይፈልጋልና ባለሙያዎችን አከፋፍለን ለአንድ ሴት አንድ ሐኪም መመደብ ብንችል በጣም ደስ ይላል ብዬ በራሴ ማሰብ ጀመርኩኝና በዛ ምክንያቱ ነው ወደ ማህፀንና ጽንስ ክፍል መግባት እንዳለብኝ የወሰንኩት ከመጀመሪያውም ማለት ታዩ። ብዙ ሴቶች የመማር እድል የማግኘታቸው ነገር በጣም ዝቅተኛ ነው። ከዛ በኋላ ደግሞ ተምረው ለሀገራቸው አገልግሎት መስጠት ሌላኛው ሁለተኛ በጣም ትልቅ እድል ነው። ያንን እድል ለማግኘት ደግሞ ለሴቶች ጠጋ ብሎ ያላቸውን ነገር መረዳት፣ በተለይ በስነ ተዋልዶ ዙሪያ ላይ ያላቸውን ራሳቸውን መቻል የሚችሉበትን ነገር ማስተማር፣ መመካከር በጣም ለሚያስፈልግ አምን ስለነበረ በዚህ ምክንያት ነው ወደዛ ክፍል የገባሁት ማለት ነው።
አሁን እንግዲህ እንደነገሩኝ በጣም የሐኪምና የባለሙያ ጥረት ያለበት ዘርፍ ነው። በዛ ላይ ደግሞ ተገልጋዮች በጣም የሚያጨናንቁትም ብዙ እናቶች እንዳሉት ከወሊድም በተለየ በዚህ በማህፀኑም ዙሪያ ብዙ ተገልጋዮች ያሉበት ዘርፍ ነው እና የእርሶ የሙያ ጉዞ ምን ይመስላል?
የእኔ የሙያ ጉዞ ይሄ በተለይ የመጀመሪያው ዙር የሕክምና ልምምድ በምናረግ ጊዜ ካየሁባቸው ጊዜ ጀምሮ የመጀመሪያው ጠቅላላ ሐኪም እያለሁ ራሱ የሰራሁት በዛ ክፍል ውስጥ ነበር ለ2 ዓመት ያህል ማለት ነው። ከዛ በኋላ ወደ ስፔሻሊቲ ወደዚሁ ትምህርት ዘርፍ ከገባው በኋላ በጥቁር አንበሳ ዩኒቨርሲቲ ውስጥ እያለሁም ለ3 ሆስፒታሎች ተካፍለን እንሰራ ነበረ። ጥቁር አንበሳን ራሱን፣ ዘውዲቱን፣ ከዛ በኋላ ጋንዲ ሆስፒታል ውስጥ ሆነን እንሰራ ነበረ። በእነዚህ ጊዜዎች ውስጥ ደግሞ ማህፀንና ጽንስ ትምህርት ክፍሉ ጋር አንድ ላይ በመሆን እንደገና በተለይ የተለያዩ ጾታዊ ጥቃቶች ልጆች የደረሱባቸውን ሰዎች ጠጋ ብሎ ማገዝ በሚለው ነገር የማህፀንና ጽንስ ማህበሩን እናግዝ ነበረ እና በዛ ምክንያት ከሬዚደንሲ ስፔሻሊቲ ሳልጨርስ በፊት ጀምሮ ከማህበሩ ጋር ቀዳብዬ ያሉትን ከኛ በላይ ያሉትን ትልልቅ ሰዎች ማገዝ፣ ከእነሱ ብዙ ነገር የመማርን እድል አግኝቼ ነበር። ከዛ ከወጣው በኋላ ያው በዚሁ አንድ ሁለት ዓመት የግሉንም ነገር እንዲህ አናኒያ በሚባል የእናቶችና ህጻናት ከሚል ሆስፒታል ውስጥ ለትንሽ ጊዜ አገልግያለሁ። በቤተሰብ መምሪያ አገልግሎት ከመሻ ቤት ውስጥ ለትንሽ ጊዜ ሰርቻለሁ። እነዚህ ነገሮች ማድረግ የነበረው በተለይ ዘርፉ በግል ብቻ ይዘሹም ይሆን አይደለም፣ በመንግስትም ተይዞም ይሆን ነገር አይደለም፣ ሁላችንም ተባብረን መስራት ያለብን ስለሆነ ማለት ነው። በተጨማሪ ደግሞ በተለይ የፓብሊክ ሄልዝ ላይ ያለውን ሰብስፔሻሊቲ ማስተር ሴንሰርች ስለነበረ ሪሰርቾች አስፈላጊ የሆኑ መረጃዎችን ማሰባሰብ፣ መጽሐፍ እንደገና ያንን ማሳተም፣ በዚህ ነገሮች ላይ ለአገር ደረጃም የኛ የማህበራችን ውስጥ ያለ የሚታተሙ መጽሐፎች አሉ፣ ለነሱ የሚያግዙትን መረጃዎች በመስጠት እየሰራሁ ነበር የቆየሁት። እንደገና ደግሞ በጣም አሁን በጣም ወድጄው የምሰራበት ነገር ምንድን ነው፣ የስነ ተዋልዶ ዙሪያ ላይ የስፔሻሊቲን ከጨረስኩ በኋላ በሰብ ስፔሻሊቲ ራበት ፊልድ አለ። በዛም ነው በዓለም ጤና ድርጅት ውስጥ በዋናው ቢሮ ላይ በመሆን ለአንድ አመት ከዛ ቦታ ላይ ሆኜ እንደ ፖስት ዶክተራል ፌሎሺፕ ነው እንደ ሜዲካል ኦፊሰር ሆኜ በጣም ብዙ የሚወጡ ምርምሮችን ማገዝ ወይ ያንን ለመስራት እድል አግኝቼ ነበረ። በፈረንጆች 2020 ዓ.ም ጀምሮ የኢትዮጵያ ማህጸንና ጽንስ ሐኪሞች ማህበር ላይ ፕሬዚዳንት ሆኜ እያገለገልኩ ነው ያለሁት።
እሺ፣ በዚህ ሙያ ላይ እንግዲህ ኢትዮጵያ ውስጥ በጣም ብዙ ክፍተቶች እና ተግዳሮቶች ይኖራሉ፣ ግን እርስዎ እንደ ባለሙያ ጉዞውን ፈታኝ አድርጓል የሚሉት ነገር ምንድን ነው?
በተለይ እንደ ባለሙያ ጉዞውን ትንሽ ከባድ የሚያደርገው ምሳሌ የመሳሪያዎች እጥረት ሊኖር ይችላል። አሁን ለምሳሌ በተለያዩ ሀገሮች የዛሬ 20 ዓመት ምናምን የተተዉ መሳሪያዎችን ስቲል ልንጠቀም እንችላለን። ዘመኑ ከሄደበት የሳይንስ አድቫንስ ድረስ በደንብ ሄደናል ብዬ አላምንም። ገና ትንሽ ይቀረናል፣ ብዙ መስራት አለብን በዛ ዙሪያ ብዬ አስባለሁ። አንዱ እንደ ቻሌንጅ ብዬ የማስበው ያለን የሰው ብዛት በጣም ብዙ ነው። ነገር ግን ካለን የሰው ብዛት አንጻር ምን ያህል ለዛ በቂ የሆኑ ባለሙያዎችን መድበናል ደግሞ በጣም ትልቅ ጥያቄ ነው። የባለሙያዎች ብዛት እጥረት በጣም ከፍተኛ ነው። ስለዚህ ሰው የሚያስፈልገውን አይነት ኳሊቲ የሆነ የስነ ተዋልዶ ጤና ወይም ደግሞ የእርግዝና የወሊድ እና ማህጸንና ጽንስ ሕክምና አገልግሎት እንሰጣለን ለማለት በጣም ብዙ መስራት እንዳለብን ይሰማኛል። ከዚህ በተጨማሪ ትንሽ ሙያውን ቻሌንጂንግ የሚያደርገው የእናቶች ጤና ላይ መስራት የራሱ የሆኑ ጫናዎች አሉት። ምክንያቱም እያንዳንዱ ነገር በሰዓት የተወሰነ ነው፣ ኤመርጀንሲ ነው ብለን እንላለን ብዙ ጊዜ። እንደውም የእናቶች ጤና ላይ በተለይ በወሊድ ሰዓት ያሉ ነገሮች እያንዳንዷ ደቂቃ ለውሳኔ በጣም አስፈላጊ ናት እንላለን እና ሁሉም ሰው በዛ ውስጥ በጣም ቤተሰብንም የመጣችውንም ሴት ሁሉም አስደስቶ ለማለት ጥረት ያደርጋል። ነገር ግን አንዳንድ ጊዜ በሚፈጠርበት አንዳንድ ችግሮች በተለይ ያልታሰቡ ድንገተኛ ነገሮች በሚፈጠሩ ጊዜ ብዙ ባለሙያዎቻችን አሁን ሙያውን ለመቀላቀል መስራት ብዙ ጊዜ እዚህ ሙያ ውስጥ ለመስራት ምንድን ነው ቀጥዬ የማገኘው ክፍያ ይህን ያህል አይደለም፣ ለምን እንደዚህ አይነት አስጨናቂ ሙያ ውስጥ እሰራለሁ የሚሉ ነገሮች መምጣት ጀምረዋል እና እንደ ሙያው ማህበር ፕሬዚዳንት ሆኜ እንደገና ደግሞ በዛው ሙያ ውስጥ እንዳለ ሰው ሆኜ አንዳንዴ የማየው እናቶች ዙሪያ ላይ የሚሰሩ ሰዎችን በጣም ኢንካሬጅ እያደረግን ኮርስ ተጠያቂነትን በደንብ እየጨመርን ነገር ግን ደግሞ ትሬኒንጋቸውን አብረን መስራት እንዳለብን አስባለሁ። በተለይ ሴቶች ዙሪያ ላይ የሚደረጉ ነገሮች ሴቶችን በጣም በራሳቸው ነገር ላይ የመወሰን ነገርን ካልጨመርን በስተቀር አገር በተለይ ለሴቶች የምሰጠው ቦታ ዝግጁ ካልሆነ አሁንም ቢሆን አንዳንድ ጊዜ ምን ያጋጥመናል፣ ለመውለድ እንኳን የመጡ ሰዎች ልጁ መተንፈስ አቅቶታል፣ አሁን ኦፕሬሽን ያስፈልጋል ምናምን ስንል አይ ቆይ እስኪ ገሌ ወስንልኝ፣ ገሌ እንደዚህ በል። ያ ማለት በራስ ሰውነት ላይ ወይም በራስ ነገሮች ላይ የመወሰንን ነገር ራሱ ለሴቶቻችን ወይም ለሚወልዱት ሰዎች በጣም ማዘጋጀት ላይ መስራት ጊዜ ያስፈልገናል ማለት ነው። ያ ደግሞ ከትምህርት ቤት ከቤተሰብም ላይ ይጀምራል። ስለዚህ እነዚህ አንዳንድ ቻሌንጆቹ ናቸው ብዬ አስባለሁ። ሌላው ነገር ያው ሰዓት ነው። በጣም እድሜ ይፈልጋል። 4 ዓመት መውሰድ ስፔሻሊቲ በተለይ እንደ ሴት እዚህ ሙያ ውስጥ ሲገቡ ለምሳሌ ወሊድ በሚመጣ ጊዜ ከወሊድ በኋላ ትምህርታቸውን መቀጠል ላይ ሲጨነቁ ይታያል። እነዚህ ናቸው አንዳንዶቹ ቻሌንጆች።
እንግዲህ አሁን በቅርቡ ደግሞ የፊጎ አዋርድ ሽልማት ላይ ተመርጠዋል እና እስቲ ስለ እሱ ጥቂት ነገር ቢሉኝ።
የዚህ የዓለም ማህጸንና ጽንስ ሐኪሞች ማህበር ወይም ፌዴሬሽን ኦፍ ኢንተርናሽናል ጋይናኮሎጂ ኤንድ ኦብስቴትሪክስ ፊጎ የምንለው በእሱ ላይ እንግዲህ በአገራቸው ወይም ደግሞ በዓለም ደረጃ በተለያዩ የሳይንስ ዘርፍ ለሴቶች ጤና አገልግሎት ሙያዊ አስተዋጽኦ አድርገዋል የሚባሉ ሴቶችን መሸለም ከጀመረ እንግዲህ በፈረንጆቹ አቆጣጠር በ1997 ጀምሮ ነው። ጀመረበት ጊዜ ጀምሮ እንግዲህ ኢትዮጵያ በተለያዩ ጊዜያቶች የዚህ ሽልማት ተካፋይ ሆና ታውቃለች። እና እንግዲህ በጣም እድለኛ ነኝ ብዬ የማስበው ከዚህ በፊት ከነበሩት ከተለያዩ አሁን እንግዲህ ለምሳሌ በ2003 የዶክተር ካቼን ሀምሊን ነበረች ተሸላሚ ነበረች ኢትዮጵያ ወክላ። እንደ ኢትዮጵያ እስከ ቅርብ ጊዜ ድረስ ራሱ በሙያው አሉ የሚባሉ ሰዎቻችን በተለያየ ጊዜ ተሸልመዋል። እና እግዚአብሔር ፈቅዶ በ2021 ደግሞ እኔም ያንን ሽልማት ከተቀላቀሉ በዓለማችን ካሉ ሴቶች ውስጥ በመግባቴ እጅግ አድርጌ መጀመሪያ ኖሚኔት ላደረጉኝ ከዛ በኋላ ደግሞ ሳሸንፍ እንኳን ደስ አለሽ ያሉኝን በሙሉ በተለይ ሀገራችን ኢትዮጵያን ሁላችንንም እንኳን ደስ አላችሁ ማለት እንደገና እፈልጋለሁ። ማህበሩ ፕሬዚደንት በተለይ ደግሞ አሁን እንደ የ2021 የፊጎ 2021 ተሸላሚ እንደመሆኔ የሁላችሁም ሽልማት ነው። እጅግ እንኳን ደስ አላችሁ ማለት እፈልጋለሁ።
እሺ ዶክተር፣ አሜሪካ ድምጽ አድማጮች ስም እንግናለሁ በድጋሚ እንኳን ደስ አለ።
እንኳን አብረን ደስ አለን። እጅግ አድርጌ አመሰግናለሁ።